Hallelujah. Jesus and Tamat, I'll tell her what I'm here now. I love what I'm saying now. Yeah, can if it's your way, I'll tell her what I'm saying.
ክርስቶስ ኢየሱስ ሰላም ላችኋለሁ። ዛሬ ደግሞ እንደገና ዮሐንስ ወንጌል ምዕራፍ 16 ትምህርታችንን አብረን ለመቀጠል ተገናኝተናል። ዮሐንስ ወንጌል ምዕራፍ 16ን ባለፈው ሳምንት ጀምረን ነበር። በዛም ደግሞ መጀመሪያ ላይ የሚገኙትን ጥቂት ቁጥሮች ተመልክተን ነበር። ከቁጥር 1 ጀምሮ እስከ ቁጥር 5 ድረስ ያሉትን በተለይም ደግሞ ከቁጥር 1 ጀምሮ እስከ 4 ድረስ ያሉትን ያለውን ክፍል ተመልክተን ነበር። ያም ደግሞ ከምዕራፍ 14 ጀምሮ ጌታ ኢየሱስ ሲናገራቸው የነበረው ቅጥያ እንደሆነ በዛው ተነጋግረናል። ምዕራፍ 14 ምዕራፍ 15 ምዕራፍ 16 በአንድ ሁናቴ ላይ በአንድ ወቅት ላይ ጌታ ኢየሱስ አንድ ላይ ተናገራቸው። ያም ደግሞ መጨረሻ ላይ ወደ አብ የሚሄድበት ሰዓት ደርሶ ደቀ መዛሙርቱን ለማዘጋጀት የተናገራቸው ንግግሮች እንደሆኑ ባለፈው ሳምንት አንስተን ተነጋግረናል። በዛው ውስጥም ደግሞ ጌታ ኢየሱስ ሊያዘጋጃቸው የፈለገው ነገር ስለ መስቀሉ እሱ ሊሰቀል ዘንድ እንዳለው እሱ ደግሞ ሲሰቀል ደግሞ ሲመለከቱት ለደቀ መዛሙርቱ ከባድ ሰዓት ነበረ። ከባድ ሰዓት መሆኑንም ደግሞ ተመልክተን ነበረ ባለፈው ሳምንት ላይ ስንነጋገር። እናም ለነሱም ደግሞ ያ ከባድ ሰዓት ያ ከባድ ወቅት ከመምጣቱ በፊት ጌታ ኢየሱስ ሊያዘጋጃቸው ነበር እነዚህ ንግግሮች የተናገራቸው። ያ ብቻ ደግሞ ሳይሆን ከዛ በኋላ በሚኖራቸው አገልግሎት ወንጌልን በሚሰብኩበት ሰዓት ላይ ስለ ክርስቶስ በሚያስተምሩበት ሰዓት ላይ ስለሚገጥማቸው መከራ ጌታ ኢየሱስ ተናግሯቸው ነበርና ያን ደግሞ ከኛ ህይወት ጋር አገናኝተን እኛም በጽድቁ ስንኖር የጽድቅ ህይወት እናንተ ከዓለም አይደላችሁም ይላል ተናግሯልና የሰማያዊ ሆነው ኑሮ የጽድቅ ኑሮ በዚህች ምድር ላይ ስንኖር የሚገጥመን የዓለም ተቃውሞ እንዳለ የሚገጥመን ከዓለም የሚመጣ መከራ እንዳለ ተነጋግረን ነበር። በዛውም ደግሞ የደመደምነው የዚህ አይነት ግን መከራ ግን መጨረሻው ሀዘን እንዳልሆነም ተነጋግረናል። ለጊዜው ብናስንም እዚህ ክፍል ላይም ደግሞ እንደሚናገረው በምዕራፍ 16 ዮሐንስ ወንጌል ላይ እንደሚናገረው ከሴት ልጅ ምጥ ጋር ነው ሲያገናኘው የመወለጃዋ ጊዜ ሲደርስ ምጥ ሲመጣ ካለው ሁኔታ ጋር ነው ጌታ ኢየሱስ አገናኝቶ የተናገረው። መጨረሻ ላይ ከመጧ ተገላግላ ስትታረፍ ልጅ ወልዳለችና አዲስ ህይወት ወደዚህ ዓለም መጥቷልና በዚህ ደስ ይላታል ብሎ መጽሐፍ ቅዱስ ይናገራና ለክን እናንተም እንደዛው ነው ከመከራው በኋላ ደስታ እንዳለ ጌታ ኢየሱስ ተናግሯልና ያንን ሐሳብ ነው ሲተነጋገረው። ዛሬ ደግሞ እንግዲህ ዮሐንስ ወንጌል ምዕራፍ 16 ከቁጥር 5 ጀምሮ ያሉትን የተወሰኑ ቁጥሮችን ደግሞ እንነጋገራለን። ያንን ክፍል በማንበብ እንጀምርና ከዛ ክፍል ጀምረን ደግሞ የቀሩትን ትምህርቶቻችንን አብረን እንከታተላለን። እንደዚህ ብሎ ይናገራል ዮሐንስ ወንጌል ምዕራፍ 16 ከቁጥር 5 ጀምሮ፣ ከእናንተም ጋር ስለነበርሁ በመጀመሪያ ይህን አልነገርኳችሁም፣ አሁን ግን ወደ ላከኝ እሄዳለሁ፣ ከእናንተም ወዴት ትሄዳለህ ብሎ የሚጠይቀኝ የለም። ነገር ግን ይህን ስለተናገርኳችሁ ሐዘን በልባችሁ ሞልቷል። እኔ ግን እውነት እነግራችኋለሁ፣ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና፣ እኔ ብሄድ ግን እርሱን እልክላችኋለሁ ብሎ ጌታ ኢየሱስ በዚህ ክፍል ላይ ይናገራል። ዛሬ ከኢየሱስ ክርስቶስ መሄድ ጋር የተያያዙ በዚህ ምዕራፍ ውስጥ ተጠቅሰው ያሉ ደግሞ የመሄዱ ዓላማስ ምንድን ነው የሚለውን የተወሰኑ ሐሳቦችን ከዚህ ክፍል ላይ በመነሳት እንድንመለከት ነው ስመፈልገው። ምክንያቱም በዚህ ክፍል ጌታ ኢየሱስ ይሄን ነው የሚያብራራላቸው። እንግዲህ ተመለሰን እንግዲህ አሁን መለስ ብለን ብንመለከት ወደ ኋላ በዚህ ክፍል ጋርም ስለሚገናኝ ማለት ነው። እነዚህን ነገሮች ስለነገርኳችሁ አሁን ልባችሁ አዝኗል እያለ ነው ጌታ ኢየሱስ የሚነግራቸው። እንግዲህ ባለፈው ሳምንትም እንደተነጋገር ነው ከወንድማችን ማሞሻ ጋርም አንድ ላይ ስንማርም በተለያዩ በምዕራፍ 14 እና 15 ላይ ባሉ ክፍሎች ውስጥ እያነሳ እንዳስተማረን የምንመለከተው አንድ ዋና ሐሳብ አለ ጌታ ኢየሱስ በዚህ ክፍል ውስጥ። ምዕራፍ 14 ላይም ጌታ ኢየሱስ ይናገራቸዋል፣ ምዕራፍ 13 ውስጥም ይናገራቸዋል። የመጨረሻው ራት በበሉ ጊዜ እግራቸውን አጥቦ ጌታ ኢየሱስ ከእናንተ ውስጥ አሳልፎ የሚሰጠኛል ብሎ ሲነግራቸው ነበረ። የመሄጃዬ ሰዓት ደርሷል እያለም ሲነግራቸው ነበረ። ምዕራፍ 14 ውስጥም ያን ነገር ተናግሯል። ወደ አብ ይሄዳለው ወደ አብ እጄ ደግሞ ለእናንተ መኖሪያን አዘጋጅላችኋለሁ እያለ ሲናገራቸው እናያለን። ምዕራፍ 16 ላይም ደግሞ ያንኑ ሐሳብ ነው ስሚደግምላቸውና መሄጃዬ ሰዓት ደርሷል እሄዳለሁ ያለ ነው ሲናገራቸው። ባለፈው ሳምንትም ነው ይሄንን አንስተን ነበር። ደቀ መዛሙርቱ በኢየሱስ ክርስቶስ ላይ የነበራቸው ተስፋ በዚህ ምድር ላይ ሆኖ ትልቅ መንግስት ይመሰረታል የሚል ሐሳብ ነበራቸው። ምክንያቱም መሲህ የሆነው ክርስቶስ ሲመጣ መንግስትን ለእስራኤል ይመልሳል የሚል ተስፋን ይዘው ነበር ጌታ ኢየሱስን የሚከተሉት። ብዙዎች መሲሁ ሲመጣ መልስን ይሰጣናል የሚልም ተስፋ አላቸው በእስራኤል ውስጥ። ደቀ መዛሙርቱ ደግሞ ኢየሱስ ክርስቶስ የሚመጣው መሲህ እሱ እንደሆነ፣ ክርስቶስ እሱ እንደሆነ አውቀው ነው የተከተሉት። አውቀው ቢከተሉትም ግን የነበራቸው እውቀት ውሱን ነበር። ስለዚህ ጌታ ኢየሱስ አሁን ከፊት ለፊታቸው ሲሄድ ሲሰቀል የሚሰማቸው ስሜቶች አሉና ጌታ ኢየሱስ ያ እንዳይሆን ነው ቀድሞ አሁን መሄድ እንዳለበት የሚሄዱንም ደግሞ አስፈልጊነት ቀድሞ በዚህም ክፍል ላይ የሚያብራራላቸው። ለምሳሌ በሌሎች የመጽሐፍ ቅዱስ ክፍሎች ላይ ብንመለከት በኤማውስ መንገድ ላይ ለምሳሌ ሲሄዱ የነበሩ ደቀ መዛሙርት እናያለን። እና ጌታ ኢየሱስ መጥቶ እሱ መሆኑን አላወቁም። ነገር ግን ጌታ ኢየሱስ ግን ቀርቦ ከነሱ ጋር በሚያወራበት ሰዓት ላይ ከሱ ብዙ ተስፋ አድርገን ነበር፣ በሥራ እና በቃል የበረታ ነብይ ነበር፣ በእርሱ ብዙ ተስፋ አድርገን ነበር፣ ነገር ግን ሰቀሉት እያሉት በተስፋ መቁረጥ ውስጥ ነበር ሲጓዝ የነበሩት። ምክንያቱም ተስፋ የቆረጡበት ምክንያት የመሞቱ ዓላማ ስላልገባቸው ነው፣ የመሄዱ ዓላማ ስላልገባቸው ነውና። ከዛ የተነሳ ምዕራፍ 16 ላይ በዚህ ክፍል ውስጥ ጌታ ኢየሱስ እንደገና ይህን ነገር ያሳስባቸዋል፣ የመሄዱን ዓላማ ይነግራቸዋል። እና ልባቸው አዝኗል። እሄዳለሁ ስላልኳችሁ ስለ መሄዴ ስለተናገርኩኝ ልባቸው አዝኗል ብሎ ጌታ ኢየሱስ ይናገራል። ነገር ግን መልሶ ደግሞ እንደገና ያሳስባቸዋል፣ እንደዚህ ይላል፣ እኔ ብሄድ ይሻላቸዋል ብሎ ጌታ ኢየሱስ ተናገረ። በዚህ ክፍል ላይ በመሰረቱ መሄድ ብሎ እየተናገረ ያለው ምንን ነው ብለን ብንመለከት ሶስት ነገሮችን በዛ ውስጥ ያሉ ፕሮሰሶችን ነው የሚናገረው፣ ሂደቶችን ነው የሚናገረው። ሞቱን፣ ትንሳኤውን፣ እርገቱን ነው በዚህ ቦታ ላይ የሚያሳየው። በመስቀል ላይ መሞቱን ነው እኔ እሄዳለሁ ብሎ ሲናገር ጌታ ኢየሱስ እየነገራቸው ያለው በመስቀል ላይ ስላለው ሞቱ ነው። እኔ እሄዳለሁ ብሎ ሲናገርም ጌታ ኢየሱስ ስለ ትንሳኤውም ጭምር ያሳየናል። ትንሳኤውን በዛ ውስጥ እንመለከትበታለን። ከዛ ደግሞ እሄዳለሁ ብሎ ጌታ ኢየሱስ ሲናገር ወደ አብ ማረጉንና በእግዚአብሔር ቀኝ መቀመጡን ከፍ ማለቱንም በዚህ ክፍል ያሳያል። ይህንን እንግዲህ እነዚህ ሶስቱ ነገሮች በአንድ ላይ አድርገን እግዚአብሔር ወይንም ደግሞ ጌታ ኢየሱስ እግዚአብሔር በክርስቶስ በኩል ያደረገውን የማስታረቅን ስራ ነው በዛ ውስጥ የምንመለከተው። እና ለእናንተ ብሄድ ይሻላችኋል ብሎ ሲናገር ጌታ ኢየሱስ ለእኛ ያደረገልንን የማስታረቅን ስራ ነው እሱ የሚያሳየው በዛ ቦታ ላይ። የማስታረቅ ስራ መሰራቱ በዚህ ቦታ ላይ አስፈላጊ ነው። ጌታ ኢየሱስ ሲሄድ እንደዚሁ ተቷቸው አይደለም የሚሄደው። እንደው ጥቂት እንደው ከመቀጠለኝ በፊት ከኛም ህይወት ጋር ትንሽ ሪሌት እያደረግን ወይም ደግሞ ከኛ ህይወት ጋር እያመሳከርን ብንሄድ እግዚአብሔር በህይወታችን ላይ የሚወስናቸው ነገሮች እንዲሁ ዝም ብሎ አይደለም። ቀጥሎ እግዚአብሔር የሚያስበው መልካም የሆነ ሐሳብ አለው። እግዚአብሔርን ለሚወዱት እንዳሰበው ለተጠሩት ይላል ሮሜ ላይ ለምሳሌ ሲናገር ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። እዛ ቦታ ላይ ለበጎ እንዲደረግ እናውቃለን ሲል በጎ በጎ ብቻ ነው የሚገጥማቸው ማለት አይደለም። እሱ ግን ነገር ሁሉ ሲል ሁሉ የሚለው ውስጥ መልካምም ነገሮች አሉበት፣ የሚገጥሙን አሳዛኝ ሁኔታዎችም ሊኖሩበት ይችላሉ። ግን የነዛ ሁሉ አጠቃላይ ዓላማው ግን በጎ ነው የሚለውን ስም ያሳየውና ጌታ ኢየሱስም እዚህ ቦታ ላይ እሄዳለሁ ሲል ለደቀ መዛሙርት አልጣማቸውም። ለሚከተሉት በዛ ሰዓት ለሰዓት ለጊዜው አልጣማቸውም፣ ለጊዜው አሳዝኗቸዋል። ግን ጌታ ኢየሱስ ግን ይነግራቸዋል እኔ ብሄድ ይሻላቸዋል ብሎ ጌታ ኢየሱስ ተናገረ። ለምንድን የሚሄደው የማስታረቅን አገልግሎት ለእኛ ለመስጠት ስለሆነ ነው። ምናልባት በዚሁ ለአንዳንዶች መልእክትንም ባስተላለፍ ደስ ይለኛል። ከእግዚአብሔር ጋር መታረቅ የሚባለው ነገር ኢየሱስ ክርስቶስ በዚህ ምድር ላይ ሲመጣ በምድር ላይ ሲመላለስ የመስቀልን ሁኔታ አንድ ላይ ሲያሳልፍበት በመስቀል ላይ ህይወቱ ስታልፍ ሲንከራተት እጆቹ ሲቸነከሩ ደሙ ሲፈስ መከራን ስለ እኛ ሲቀበል ይህ ሁሉ ነገር የሆነው እንደዚሁ ዝም ብሎ አይደለም፣ ምክንያት አለው። ጌታ ኢየሱስ እኮ እንደዚሁ አንድ በምድር ላይ የነበረ ሰው ብቻ አይደለም እኮ የተሰቃየው፣ ግን በእግዚአብሔር መልክ የሚኖር እሱ ራሱ እግዚአብሔር የሆነ አምላክ የሆነ ፊልጵስዩስ ምዕራፍ 2 እንደውም እንደሚነግረን እሱ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር እንደማይገባ አድርጎ አልቆጠረውም። ነገር ግን እሺ ብሎ ተወ ብሎ ይናገራል። እንደውም ከአምላክነት ከዛ ከከፍታ ቦታ ላይ ወርዶ የባሪያ መልክ ይዞ ከእኛ ጋር እንደገና እንደ ሰው ተመላልሶ ከሰውም እኮ የባሪያ መልክ ይዞ ነው የተመላለሰው። ያ ብቻ ደግሞ አይደለም፣ ከሞትም ደግሞ የመስቀልን ሞት ሞቶ ዋጋ ከፍሏል ብሎ መጽሐፍ ቅዱስ ይናገራል። ያለ ምንድን ነው የመሄዱ ዓላማ ምንድን ነው? በዚህ ክፍል ላይም ስንነጋገር እኛን ከእግዚአብሔር ጋር ለማስታረቅ ነው። ስለዚህ እንደውም እዚህ ክፍል ላይ እንደውም በሚቀጥለው ሳምንት ምናልባት በሰፊው ስለ መንፈስ ቅዱስ ስራ ተመለሰን እንመለከተዋለን። ሲናገራቸው ግን እዚህ ጋር መጨረሻ ላይ ሳነብ መጨረሻው አከበብ ላይ የተቀሰላቸው ነገር እኔ በሄድ ይሻላችኋል። ለምን እኔ ካልሄድኩኝ መንፈስ ቅዱስን አልልክም አይመጣም። ግን እኔ በሄድ ይሻላችኋል፣ እኔ በሄድ መንፈስ ቅዱስን እልክላችኋለሁ ብሎ ተናገረ። ለምን እሱ በመሄድ ውስጥ አሁን የተናገርኩት የማስታረቅ ስራ ስለሚሰራ ነው። ያንን የማስታረቅ ስራ ከእግዚአብሔር ጋር ሲያደርግልን ከእግዚአብሔር ጋር የታረቀን ከመሆናችን የተነሳ ሰውና እግዚአብሔር አሁን ስለተታረቀ በክርስቶስ ኢየሱስ በሚያምኑ ሰዎች ላይ መንፈስ ቅዱስ ይመጣል። ያንን እሱ የሚናገሩ በዚህ ክፍል ላይ ማስታረቅን እግዚአብሔር አድርጓል በክርስቶስ መሄድ ውስጥ። አንድ ክፍል ባነብ ደስ ይለኛል ይህንን ለማብራራት። ቆላሲያስ ምዕራፍ 1 ከቁጥር 17 ጀምሮ እንደዚህ ብሎ ይናገራል። እርሱ ከሁሉ በፊት ነው ብሎ ይናገራል። በነገራችን ላይ እዚህ ክፍል ላይ ሲናገር ከቁጥር 15 ጀምሮ ቢናገር ስለ ክርስቶስ ኢየሱስ ማንነት ነው እሱ የሚናገረው፣ ክብሩን ነው የሚናገረው በዚህ ክፍል ላይ ጳውሎስ። እና ክብሩን እየተናገረ እያለ ከቁጥር 17 ጀምሮ እንደዚህ ብሎ ይናገራቸዋል። እርሱ ከሁሉ በፊት ነው፣ ሁሉ በእርሱ ተጋጥሟል። እርሱ የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው እሄዳለሁ ብሎ የተናገረውን የሚያሳይም ነው። ይህም ራሱ እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይንም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና። በነገራችን ላይ በመሐከል ሌላ አስታራቂ መጥቶ አይደለም እኛና እግዚአብሔርን ያስታረቀን፣ እግዚአብሔር ራሱን ነው ከእኛ ጋር ያስታረቀው። በክርስቶስ ኢየሱስ በኩል ከራሱ ጋር አስታረቀን። በመስቀሉ ደም ሰላም አድርጎ በምድር ወይንም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና እናንተም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁን በማድረግ በአሳባችሁ ጠላቶች የነበራችሁትን አሁን በስጋው በሰውነቱ በሞቱ በኩል አስታረቃችሁ ብሎ ይናገራል። እኔ እሄዳለሁ ብሎ ጌታ ኢየሱስ ሲናገር የተናገረው ይሄንን ነው። ወደ አብ ሄዶ አስታረቀን። እንደውም ዕብራውያን መጽሐፍ እንደውም ይሄንን በሰፊው አብራሯል። የኢየሱስ ክርስቶስን ክህነት ሲናገር በአመት አንድ ጊዜ ሊቀ ካህን በእስራኤል ውስጥ ሊቀ ካህኑ በአመት አንድ ጊዜ ደምን ይዞ ወደ ቅድስተ ቅዱሳን በመግባት ለህዝቡ ለስርየት እንደሚጸልይ እንደነበረ በበጉ ደም ስርየትን ያደርግላቸው እንደነበረ ሁሉ ጌታ ኢየሱስ ደግሞ ይላል ዕብራውያን ላይ ሲናገር አሁን የፍየልን ወይንም የኮርማን ደም አይደለም ይዞ የገባው ብሎ ይናገራል። ነገር ግን ክቡር የሆነውን የራሱን ደም ይዞ በአብ ፊት ገባ። እሄዳለሁ ብሎ ሲናገር የሚናገሩ ያንን ነው። ወደ አብ ነው ሲሄደው። ወደ አብም ደግሞ ሲሄድም ምንድን ነው? የራሱን ደም ይዞ በእግዚአብሔር ፊት ስለ እኛ ቆመልን፣ በእግዚአብሔር ፊት ስለ እኛ ጠበቃ ሆነልን። ክርስቶስ ኢየሱስ አስተሰርየልን፣ ኃጢአታችንን በዛ ቦታ ላይ አስተሰርየልን። ከዚህ የተገነሰ የተቀበልነው ጽድቅ አለን። ለዛ ነው ቆላሲያስ ላይ ሲናገር በእግዚአብሔር ፊት ንጹሐን አድርጎ ያቀርበን ዘንድ ድሮ የምንሰራው ብሎ ሲናገር ክርስቶስን ከማወቃችን በፊት የነበረን ህይወት ድሮ ስናደርግ የነበረውን የክፉ ስራችንን ትተን ጻድቅ አድርጎ እንደገና ቅዱሳን አድርጎ ከእግዚአብሔር ጋር አስታረቀንና ከእሱ ጋር እንደገና ወዳጆች አደረገን ብሎ ነው እሱ የሚነግረን። በምን? በራሱ ደም በእግዚአብሔር ዘንድ ገብቶ። ለዛ ነው እኔ ብሄድ ይሻላችኋል እያለ ጌታ ኢየሱስ የሚናገረው። እንግዲህ ይህንም በማድረጉ ስለ እኛ መልካም ነገር ሆኖልናል። እውነትም ይሻላል ኢየሱስ ክርስቶስ መሄዱ። ስለሚሻለን ስለ እኛ ስለጠቀመን ነው እሱ የሚሄደው። ይሻላችኋል እያለ ሲናገር እሱ በመሄዱ ያገኘናቸው በረከቶች ስላሉ ነው። ኢየሱስ ክርስቶስ ሄዶ ከአብ ጋር ስላስታረቀን፣ በአብ ዘንድ ሄዶ ለእኛ እዛ ቦታ ላይ ስፍራን ስለሰጠን የተነገረ ንግግር ነው እሱ። ይሻላችኋል ብሎ ጌታ ኢየሱስ የተናገረበት ምክንያት ለምሳሌ ይህንን ነገር ከዚህ በፊት በነበሩ ምዕራፎችም እናያለን። ለምሳሌ ምዕራፍ 14 ከቁጥር 1 እስከ 3 ድረስ ብንሄድ ጌታ ኢየሱስ ሲናገራቸው ስለመሄዱ ሲናገር ወደ አብ እሄዳለሁ ብሎ ተናገረና ከዛም በዛ ደግሞ እናንተን ደግሞ ከኔ ጋር አድርጋችሁ ዘንድ ስፍራን አዘጋጅላችኋለሁ፣ ስፍራን ባዘጋጅላችሁ ደግሞ ተመልሼ ወደ እናንተ እመጣለሁ። በነገራችን ላይ መሄዱ በነገራችን ላይ እንደዚሁ እነሱን ያለ ተስፋ በምድር ላይ ትቷቸው ያለ ወላጅ ወላጅ እንደሌላቸው ልጆች በምድር ላይ ዝም ብሎ ባዷቸውን ኦርፋን አድርጎ ትቷቸው አይደለም ኢየሱስ ክርስቶስ እየሄደ ያለው። ነገር ግን ወደ አብ ሄዶ ስፍራን አዘጋጅቶ ተመልሼ ደግሞ እመጣለሁ የሚል ደግሞ ተስፋ ሰጥቶናል። ተመልሶ መጥቶ እኛን የራሱ አድርጎ ወደ እሱ ዘንድ ሊወስደን ስፍራን ሊያዘጋጅልን ነው ሲሄደው። ይሄ ሁላ በማስታረቅ ስራ ውስጥ የተሰራ ስራ ነው። ከአብ ጋር ታረቀን። ስለዚህ ያንን ስናስበው እውነትም ይሄድ ይሻለናል። ስለዚህ ወደ አብ ሄዳለሁ፣ አሁን አዝናችኋል፣ ነገር ግን ብታዝኑም ግን ወደ አብ መሄድ ግን ይሻላችኋል ብሎ ጌታ ኢየሱስ ይናገራል። እና ታዲያ ጌታ ኢየሱስ በመሄዱ ማስታረቅን ለእኛ ስለሰራልን ምንን በረከት አገኘን? ከማስታረቅ የመጡ ናቸው በነገራችን ላይ ቀጥሎ የሚናገራቸው በረከቶች በሙሉ በምዕራፍ 16 ውስጥ ያሉት ነው እንግዲህ ዘረዘረው። በመጽሐፍ ቅዱስ ውስጥ ብዙ ነገሮችን ልናነሳ እንችላለን። ነገር ግን በምዕራፍ 16 ውስጥ እንኳን ብናይ ግን ጌታ ኢየሱስ ወደ አብ በመሄዱ ለእኛ የሆኑ ለበረከቶች አሉ። የመጀመሪያው የሚጠቅሰው በሚቀጥለው ደግሞ ትምህርታችን ላይም ደግሞ የበለጠ በዚህ ላይ አብራርቼ የምናገርበት ምንድነው እሱ እኔ ብሄድ ይሻላችኋል ብሎ ተናገረና እኔ ብሄድ ምን ይሆናል? አጽናኝ የሆነውን መንፈስ ቅዱስን እልክላችኋለሁ ብሎ ጌታ ኢየሱስ ተናገረ። ለምሳሌ ከቁጥር 7 ጀምሮ ብናይ ይሄን ነው የሚናገረው። ቁጥር 7 እስከ 15 ድረስ በሙሉ የሚያብራራው ይሄን ነው። እኔ ግን ጥቂት ቁጥሮች ለምሳሌ ባነብ እንደዚህ ብሎ ይናገራል። ከቁጥር 7 ጀምሮ ምዕራፍ 16 እኔ ግን እውነት እነግራችኋለሁ እኔ እንዲሄድ ይሻላችኋል ይለና እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው፣ ስለ ጽድቅም ወደ አብ ስለሚሄድ ከዚህ በኋላ ስለማታዩ ነው፣ ስለ ፍርድም የዚች ዓለም ገዥ ስለተፈረደበት ነው ብሎ ይናገራል። ዋናው ግን የፈለግኩት ሀሳብ ምንድን ነው? እሱ እኔ ባልሄድ አጽናኙ አይመጣም፣ እኔ ብሄድ ግን አጽናኙን እልክላችኋለሁ ብሎ ጌታ ኢየሱስ ተስፋ ሰጥቶናል። የመሄዱ ተስፋ የመሄዱ በረከት አንዱ ይሄ ነው። በዚህ ክፍል በግልጽ እንደምንመለከተው ከዚህ በፊትም በነበሩ ክፍሎች ላይ በሚቀጥለው ሳምንት እንደገና የበለጠ አብራርተን እንመለከተዋለን በሚቀጥለው ትምህርት ላይ። ግን አጽናኝ እያለ የሚጠራው መንፈስ ቅዱስን ነው። መንፈስ ቅዱስ በእኛ ላይ የመውረዱ አንዱ ትልቁ ምስጢር በምን ውስጥ ነው ያለው ብለን ብንል ከእግዚአብሔር ጋር የታረቀን ሰዎች ከመሆናችን የመጣ ነው። ምን ማለት ነው? መንፈስ ቅዱስ ከስሙ ራሱ ቅዱስ የሆነ መንፈስ ማለት ነው። አጽናኙ ብሎ የሚጠራ ያን ነው። እሱ ቅዱስ ነው። እኛን ደግሞ መጽሐፍ ቅዱስ ከዘፍጥረት ምዕራፍ 3 ጀምሮ ብንመለከት የሰው ልጅ ደግሞ በእግዚአብሔር ፊት የወደቀ ነው። እሱ ሮሜ ምዕራፍ 3 ላይም ይነግረናል። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል ብሎ ይናገራል። ከዛ በኋላ ግን ምንድን ነው እሱ በክርስቶስ ኢየሱስ በማመን ግን እንደዚሁ እንደገና እንጸድቃለን ብሎ ደግሞ መታረቅን ደግሞ ይነግረናል። እና እኔ ብሄድ ይሻላችኋል ብሎ ሲናገር በዚህ ክፍል ላይ ክርስቶስ ኢየሱስ ሄዶ ለእኛ ማስታረቅን ከማድረጉ የተነሳ ሰውና እግዚአብሔር የመታረቃቸው ሰውና እግዚአብሔር እንደገና ህብረት የማድረጋቸው ትልቅ ምልክት የሆነበትን ነገር እዚህ ቦታ ሲያደርግ እናያለን። እሱ ምንድን ነው እሱ ጌታ ኢየሱስ ተስፋ የሰጠውን ወይም ደግሞ እግዚአብሔር አስቀድሞ በነቢያት ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ ብሎ ተስፋ የሰጠበትን የዛን ተስፋ ነው እዚህ ቦታ ድጋሚ ጌታ ኢየሱስ ሲነግራቸው የምንመለከተው። አጽናኝ የሆነውን እልክላችኋለሁ፣ እሱ ደግሞ ሲመጣ ደግሞ የሚሰራቸው ስራዎች አሉ ይላል። በሚቀጥለው ሳምንት ዘርዝረን እንመለከተዋለን። ግን አጽናኝ የሆነውን እሱን እልክላችኋለሁ፣ ቅዱስ የሆነው መንፈስ ማደሪያዎች ሆነን። ይህ ትልቅ በረከት ነው። እሱ ከስሙም ራሱ ስንመለከተው የሚያጸና የሚያጽናና ስንደክም እንደገና ጸንተን እንድንቆም ያረግ፣ በሐዘን ስንሰበር እንደገና አጽናንቶ ልባችንን እንደገና አጽንቶ የሚያቆም ማለት ነው። እሱ ትልቅ ተስፋ ነው። ይሄ ከመዳናችን ጋር የምንቀበለው አንዱ የመጀመሪያው ትልቅ በረከት ይሄ ነው። ብዙ በረከቶች አሉን። ከነዛ ውስጥ ግን አንዱ ግን የምንቀበለው በዚህ ክፍል ላይ በሚቀጥለው ሳምንትም ደግሞ የበለጠ አብራርቼ ምን ይሰራል መንፈስ ቅዱስ የሚለውን አብራርቼ የምናገርበት የመንፈስ ቅዱስን ተስፋ ነው የሚነግራቸው። ብሄድ ይሻላችኋል፣ እኔ ብሄድ ጌታ ኢየሱስ የሚሰራው ተስፋ ማለት ነው። እሱ እኔ ብሄድ አጽናኝ የሆነው መንፈስ ቅዱስ በእናንተ ላይ ይመጣል። መንፈስ ቅዱስ እንደዚሁ ዝም ብሎ ክርስቶስንም ሳናምን ሕይወታችን ሳይቀደስ እንደዚሁ ዝም ብሎ የሚያርፍበት ነገር አይደለም። ቅድም እንደተናገርኩ ከእግዚአብሔር ጋር የተጣላን በነበርበት ሰዓት ላይ በክፉ ስራዎች ውስጥ ነበረን። ለዛ ነው ቅድም ቆላሲያስ ላይም ያነበብነው ክፍል የሚናገረው ያን ነው። ቀድሞ የነበረውን የከፋት ስራችሁን ትታችሁ ብሎ የተናገረው ያን ነው። ቀድሞ በዛ ውስጥ ነበርና በዛ ውስጥ ባለው ሕይወት ውስጥ አይደለም ግን እንደዛ የነበረን ሰዎች እንኳን ብንሆንም እግዚአብሔር ግን ከራሱ ጋር አስታርቆን መንፈስ ቅዱስን በእኛ ላይ ያመጣና ቅዱስ የሆነው መንፈስ በእኛ ውስጥ አረፈ። ለምንድን? በክርስቶስ ኢየሱስ በደሙ በኩል በሱ በማስታረቅ ስራው በኩል ከእግዚአብሔር ጋር ተታርቀናልና። የመጀመሪያው የሚናገረው በረከት ያንን ነው። በሰፊው መንፈስ ቅዱስ ሲመጣ ምን ይሆናል የሚለውን ነገር በደንብ አድርገን እንመለከታለን። ግን የሚነግረን ግን የመጀመሪያው ነገር ያንን ነው። እሱ የመንፈስ ቅዱስን ተስፋ እሰጣለሁ ብሎ ነው ጌታ ኢየሱስ የተናገረው። መንፈስ ቅዱስን በእናንተ ላይ እልካለሁ፣ አጽናኝ የሆነ ወደ እናንተ ይመጣል ብሎ ይናገራል። ሁለተኛው የሚነግረን ነገር ደግሞ አለ በዚህ ቦታ ላይ ከቁጥር 23 እስከ 24 ድረስ ስናነብ እናገኘዋለን። በማዕከል ያሉትን ክፍሎች ባለፈው ሳምንትም ተነጋግረንባቸዋል። ጥቂት ጊዜ ተሁኝም እንደገና ደግሞ ታዩኛላችሁ ዓለም ደስ ይላታል እናንተ ግን ታዝናላችሁ ያለ ጌታ ኢየሱስ ይናገራል። ስለሚቀበሉት መከራ አይነት ነው ሲናገረውና ያንን ግን መከራ ከተቀበላችሁ በኋላ ግን ቀጥሎ ደግሞ ደስታ ይሆናል ይልና ሁለተኛ ደግሞ ሌላ በረከት ደግሞ ይናገራል። እኔ ከሄድኩኝ በኋላ የሚሆን በረከት ብሎ ጌታ ኢየሱስ የተናገረው ነው። እንደዚህ ብሎ ይናገራል ከቁጥር 23 ጀምሮ ቁጥር 23 እና 24 ነው ማነብላችሁ። በዚያ ቀንም ይላል እሱ ወደ አብ ከሄደ በኋላ በእግዚአብሔር ፊት ክርስቶስ ኢየሱስ ከፍ ከፍ ሲል ወደ አብ ሲከብር ከአብ ጋር ማስታረቀን ለኛ ሰርቶልን እኛ መታረቀን ካገኘን በኋላ ይሆናል። በዚያ ቀንም ከእኔ አንዳች አትለምኑም። እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። እስካሁን በስሜ ምንም አልለምናችሁም። ደስታችሁም ፍጹም እንዲሆን ለምኑ ተቀበሉም አላችሁ ብሎ ጌታ ኢየሱስ በዚህ ቦታ ላይ ይናገራል። ምናልባት እዚህ ክፍል ላይ ሲናገር አንዳንድ ነገሮች ትንሽ ግራ ሊያጋቡን ይችላሉና እነሱ ማብራራት እንደሚያስፈልግ አስባለሁኝ። ለምሳሌ እዚህ ላይ ምን ብሎ ይናገራል? በዚያ ቀንም ከእኔ አንዳች አትለምኑም። ቀጥሎ ደግሞ ቁጥር 4 ላይ ደግሞ ሲናገር እስካሁን በስሜ ምንም አልለመናችሁም እያለ የሚናገራቸው ንግግሮች አሉት። እነዚህ ንግግሮች የሚያሳዩት ምንድን ነው? እሱ እነሱን ከእግዚአብሔር ጋር ከማስታረቁ የተነሳ ወደ አብ ከመሄዱ የተነሳ እኔ ሄዳለሁ ብሎ ተናግሯል። ከዚህ በኋላ እንግዲህ የሚሆነው ነገር ጌታ ኢየሱስም ተናግሯል። ከዚህ በኋላም ታሪኩ እንመለከታለን። የመስቀሉን ስራ ነው እሱ የምንመለከተው። በመስቀል ላይ የሚሰራውን ስራ ከሰራ በኋላ ሰውና እግዚአብሔር እንደገና ህብረትን ይጀምራል፣ እንደገና ይታረቃል። ያ እርቅ ግን የሆነው ግን በክርስቶስ ኢየሱስ በኩል ነው። እሱ አሁን በእኔ በኩል አሁን እኔን አትለምኑ ብሎ ሲናገር ቀጥታ ወደ እግዚአብሔር በራላችሁ ብሎ ነው ሲተናገረው። ግን አንድ ነገር ግን መርሳት የለብንም፣ በስሙ ነው፣ በእርሱ ውስጥ ነው አሁንም እንደገና መገናኘታችን ያለው። በስሜ እያለ ነው እሱ የሚነግራቸው። በዚያን ቀን ከእኔ አንዳች አትለምኑም፣ እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። በክርስቶስ ኢየሱስ ስም ቀጥታ ወደ እግዚአብሔር መጸለይ እንችላለን። የዕብራውያን መጽሐፍ ምዕራፍ 10 ቁጥር 19 እና 20 ላይ እንደዚህ ብሎ ይናገራል። እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ አብ መግባት አለን ብሎ ይናገራል። ቀጥታ ወደ እግዚአብሔር በክርስቶስ ኢየሱስ በኩል መግባት እንችላለን። እንደውም እዛ ጋር ነው የሚያብራራዋል። በስሜ የሚለውንም በደም የሚያብራራ ቃል ነው እዛ ቦታ ላይ። በደሙ በሆነልን ማስተሰሪያ በሱ በኩል ባገኘነው መታረቃችን ከክርስቶስ የተነሳ በሱ ስም የተነሳ አሁን ወደ አብ ቀጥታ መቅረብ አለን። ስለዚህ አሁን በስሜ ቀጥታ አብን ትለምናላችሁ እያለ የሚናገራቸው ያንን ነው። የራቃችሁ አይደላችሁም ነው፣ ከእግዚአብሔር ጋር ታርቃችኋል ነው ሊላችሁ የፈለገው። ይሄ ክፍል ላይ እንግዲህ ሲያሳየን ዋናው የሚያሳየው ነገር ምንድን ነው? ወደ አብ ይሄዳሉ ብሎ ጌታ ኢየሱስ ተናገረ። ወደ አብ የሚሄዱ ተስፋ፣ ወደ አብ ከመሄዱ የተነሳ የተሰጠን መልካም ነገር ይሄ ምንድን ነው? እሱ ከእግዚአብሔር ጋር ህብረት አለን። በክርስቶስ ኢየሱስ ስም ቀጥታ እግዚአብሔርን መለመን እንችላለን፣ ወደ እሱ መግባት አለን። ሶስተኛና የመጨረሻው በዚህ ክፍል የሚናገረው ነገር ምንድን ነው? እግዚአብሔርን ማወቅን ተሰጥቶናል። እግዚአብሔርን እንድናውቀው አዲስ በር እግዚአብሔር ከፍቶልናል። ይህን ደግሞ የምናገኘው እዚሁ ክፍል ላይ ወረድ ብለን አሁን ካነበብንበት ክፍል ወረድ ብለን ከ25 ጀምሮ ስናነብ እንደዚህ ብሎ ጌታ ኢየሱስ ይነግራቸዋል። ይህን በምሳሌ ነግሬያችኋለሁ፣ ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዛ ወዲያ በምሳሌ የማልናገርበት ሰዓት ይመጣል። በዚያ ቀን በስሜ ትለምናላችሁ ብሎ እንደገና ይደግምላቸዋል። እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም። እናንተ ስለወደዳችሁኝ ከእግዚአብሔርም ዘንድ እኔ እንደወጣሁ ስላምናችሁ አብ እርሱ ራሱ ይወዳችኋልና ብሎ ይናገራል። ሁለተኛው ግን በዚህ ውስጥ ግን እንደገና የምንመለከተውና ሶስተኛው ደግሞ ክርስቶስ ኢየሱስ ወደ አብ በመሄዱ ያገኘነው ከእግዚአብሔር ጋር እኛን የማስታረቅን ስራ ከመስራቱ የተነሳ ያገኘነው በረከት ምንድን ነው? እሱ አሁን እንደገና ወደ በምሳሌ ምን ማልናገርበት ጊዜ ይመጣል ብሎ ጌታ ኢየሱስ ተናገረ። በብዙ ቦታ ላይ ኢየሱስ ክርስቶስን ታሪክ ብንመለከት በተለይም የማቴዎስ ወንጌል የሉቃስ ወንጌልን ስንመለከት ጌታ ኢየሱስ ከአይሁድ ጋር ሲነጋገር ከፈሪሳውያን ጋር ሲነጋገር የምንመለከተው ነገር አለ። አንድ የምናስተውለው ነገር ምንድን ነው? ብዙ ጊዜ ጌታ ኢየሱስ በምሳሌ ነበር የሚናገረው። እንደውም ማቴዎስ ምዕራፍ 13 ላይ እንደውም ሲያብራራው በምሳሌ የሚናገርበት ምክንያት ምንድን ነው? እሱ እንዳያስተውሉ ነው። ከአመጻቸው የተነሳ እግዚአብሔር ምስጢርን ከእነሱ ደብቆባቸዋል። ከኃጢአት የተነሳ የሆነ ነገር ነው። እግዚአብሔርን ቀጥታ እንዳያውቁት በኢሳይያስም እንደውም የተነገረውን ትንቢት ጌታ ኢየሱስ መልሶ እንደገና ይናገራል። እያዩ እንዳያስተውሉ ብሎ የሚናገረው ቃል ማለት ነው እሱ። እየሰሙ እያዩ ግን የሚያውት ነገር ግን እንዳስተውሉ ሆኗል። ጌታ ኢየሱስ በዚህ ምድር ላይ ብዙ ተአምራትን ሲሰራ የሰራቸው ነገሮች ለነሱ ማስተዋል አልነበራቸው፣ ለነሱ አልገባቸው ነበር፣ ተሰውሮባቸው ነበር። ለምንድን ነው የተሰወረባቸው? ነገሩ ከነሱ እግዚአብሔር ደብቆት ስለነበረ ነው። ምክንያቱም እግዚአብሔርን ማወቅ የሚሰጠው ከራሱ ከእግዚአብሔር ዘንድ ነው። ግን እዛው ወታ ላይ ግን ጌታ ኢየሱስ ግን ሲናገራቸው፣ በነገራችን ላይ ማቴዎስ 13 ላይ የምናገኘው ክፍል ማለት የዘሪው ምሳሌ በመባል የምናውቀው ክፍል ነው። እና በዛው የዘሪው ምሳሌ ላይ ግን ጌታ ኢየሱስ ግን ሲናገራቸው ደቀ መዛሙርቱ ምን አለ? ለእናንተ ግን የሰማይ ምስጢር የእግዚአብሔርን ምስጢር ማወቅ ተሰጥቷችኋል ይላቸዋል። ስለዚህ ለነሱ ግን ሲሆን ግን በመሳሌ አልነበረም የሚናገረው። ወደ ጓዳ ሲገቡ እንደገና ለነሱ በግልጥ አድርጎ ጌታ ኢየሱስ ሲነግራቸው ነበር። የዘሪው ምሳሌ ምንድነው ሲሉት፣ ለእናንተ ግን ማወቅ ተሰጥቷችኋል ይልና እያብራራላቸው ይናገራል። ይሄ በረከት አለበት። እንደውም እዛ ክፍል እንደውም ሲናገር ምን ይላቸዋል? እናንተ አሁን የምታዩትን ነገር በነገራችን ላይ እናንተ ብሎ ሲናገር ደቀ መዛሙርትን ብቻ ሳይሆን በአዲስ ኪዳን እኛ የምንኖረውንም ህይወት ጭምር ነው የሚያሳየው። ከእግዚአብሔር ጋር የመታረቅ ህይወት፣ ከእግዚአብሔር ጋር ተታርቀን ከእግዚአብሔር ጋር እንደገና ህብረት አደረግን የሚለውን ህይወት ነቢያት እንኳን ሊያዩት ተመኝተው ነበረ ብሎ ነው የሚናገራቸው። በተለይም ደግሞ ደቀ መዛሙርት ጋር ሲመጣ ይሄ ትልቅ ትርጉም አለው። መሲሁ ብለው ነቢያት ሲናገሩለት የነበረው በትንቢት በብዙ ተስፋ ሲናገሩትና ሲጠብቁት የነበረውን ነገር አሁን ደቀ መዛሙርት ቀጥታ ጌታ ኢየሱስን አግኝተውታል። ለእኛም ደግሞ ብንመለከት እነሱ በትንቢት ሲናገሩለት የነበረው ተስፋ እነ አብርሃምን እንኳን ሲናገር መጽሐፍ ቅዱስ ከርቀት ተመለከቱት ይላል። እነ ሙሴውና ከርቀት የተናገሩት የእግዚአብሔር የማዳን ተስፋ ሲናገርና ሲሰጥ የነበረውን ያንን ተስፋ እኛ ዛሬ በክርስቶስ ኢየሱስ አምነን በዛ ውስጥ መኖር አግኝተናል። ያለ ምንድን ሆነ? ወደ አብ ሄዳለሁ ያለው እሱ ነው። በመሄድ ያተዘኑ ብሄድ ይሻላችኋል ብሎ ጌታ ኢየሱስ የሚናገረው ያንን ነው። እሱ እግዚአብሔር ጋር ታረቀ። በምን? በክርስቶስ ኢየሱስ መስቀል በኩል። ስለዚህ አሁን ታዲያ ምን አለ? ስለ አብ ያለውን ነገር እናውቅ ዘንድ መንገዱ ተከፍቶልናል። ዮሐንስ ወንጌል ምዕራፍ 16 ቁጥር 25 ጀምሮ የሚናገረው ይህንን ነው። ይህን በምሳሌ ነግራችኋለሁ፣ ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዛ ወዲያ በምሳሌ የማልናገርበት ሰዓት ይመጣል ብሎ ይናገራል። ስለ አብ እናውቅ ዘንድ እግዚአብሔር መንገድን ከፍቶልናል። ከእግዚአብሔር ጋር ህብረት ያለን ሰዎች ነን። እሱ በመሄዱ ያገኘናቸው ተስፋ ናቸው። የመጀመሪያው ምንድነው እሱ የሚነግረን? መንፈስ ቅዱስን እልክላችኋለሁ። ይህንም በሚቀጥለው ክፍለ ጊዜ ላይ በደንብ አብራርቼ ነገር አናገራለሁ። ብዙ ነገሮችን ጌታ ኢየሱስ ስለሚናገር፣ ሁለተኛው ወደ አብ መቅረብ እንችላለን። መንገዱ አሁን ተከፍቶልናል። ተዘግቶ የነበረው በር አሁን እንደገና ተከፍቷል። ጌታ ኢየሱስ በመስቀል ላይ ሲሰቀል የቤተ መቅደሱ መጋረጃ ከሁለት ተከፈለ ብሎ ይናገራል። መንገድ መከፈቱን ነው የሚለየን፣ ያ ግድግዳ አሁን ተከፍቶልናል የሚለው ነው እሱ የሚያሳየው፣ ያ ምሳሌ የሚሰጠን። ስለዚህ በዚህ ክፍል የሚነግራቸው ያንን ነው። እሱ እስካሁን ድረስ በስሜ አልነበረ የሚለመናችሁት፣ አሁን ግን ምንድን ነው? በስሜ ቀጥታ አብን ትለምናላችሁ፣ አብም ደግሞ ይወዳችኋል፣ ይመልስላችኋል። ሁለተኛው ነጥብ ይሄ ነው። ሶስተኛው ደግሞ የሚነግረን ደግሞ ምንድን ነው? ስለ አብ እናውቅ ዘንድ እግዚአብሔር ግልጥ አድርጎልናል፣ ሚስጥር ማወቅ ሰጥቶናል። ከእኛ ደግሞ የሚጠበቀው ደግሞ ወደ እግዚአብሔር መቅረብ ነው። አንድ የመጨረሻ ነገርን ተናግሬ ልደምድም። አንዳንድ ጊዜ እኛ የምንጠብቀውና እግዚአብሔር የሚያደርገው ነገር አልገናኝ ብሎን በእግዚአብሔር ላይ ሀዘን የሚገባን ጊዜ አለ። ግን አንድ ነገር ግን ልናገር፣ እግዚአብሔር አንድን ነገር ሲወስን ከዛ ጀርባ እግዚአብሔር እኛ ያልተመለከት ነው፣ እግዚአብሔር ግን የሚመለከተው ግን መልካም በረከት አለ። ደቀ መዛሙርትን ወደ አብ እሄዳለሁ ብሎ ሲናገራቸው ለእነሱ ሀዘን ሆኖባቸዋል፣ ምክንያቱም ያልተመለከቱት ነገር አለ። ጌታ ኢየሱስ ግን በመሄድ ውስጥ ግን የሚመለከተው ነገር አለ፣ መልካም ነገር አለ። እነዚህ ሁሉ በረከቶች የመጡት ለምንድን ነው ብለን ስንል ጌታ ኢየሱስ ወደ አብ በመሄዱ ነው። ጌታ ኢየሱስ ጸሎትን አስተምረን ብሎ ሲጠይቁት ጸሎትን አስተማራቸውና እንደዚህ ብሎ ተናገረ፣ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስት ትምጣ አለና ሶስተኛው የተናገረው ቃል እንደዚህ ነው፣ ፈቃድ በሰማይ እንደሆነች እንዲሁ ደግሞ በምድር ትሆን ብሎ ጌታ ኢየሱስ ተናገረ። ብዙ ጊዜ የእኛ ፍላጎት ፈቃዳችን በምድር እንደሆነች እንዲሁ በሰማይ እንድትሆን ነው የምንፈልገው፣ ግን አይደለም። ፈቃዱ በሰማይ እንደሆነች እንዲሁ በምድር ይሻላል። ለዛ ነው ጌታ ኢየሱስ ሲናገር የኔ ፈቃድ አይሁን፣ ከመሰቀሉ በፊት የተናገረው አስቸጋሪ ሰዓት ላይ ሆኖ ነው የተናገረው፣ ግን እንደዚህ ብሎ ተናገረ፣ የኔ ፈቃድ አይሁን፣ የአንተ ፈቃድ ሆኖ ብሎ ጌታ እግዚአብሔር ለመነ። የእሱ ፈቃድ ሲሆን ብዙ ነገር ይሰራል። እግዚአብሔር ይባርካችሁ። Then he better be gone.